The Voice of America.
በቅርቡና ከዚያም ቀደም ሲል በሞያሌ የተካሄደው ግድያ እንደዚሁም በቤንሻንጉል የተከሰተውን የዜጎች መፈናቀል ያጣራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። የምርመራ ውጤት ተጠያቂነትን ማረጋገጥ ነው ሲል ኮሚሽነሩ ዶክተር አዲሱ ገብረእግዚአብሔር ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት ይወግናል በሚል የሚነሱ የገለልተኛነት ጥያቄዎችም ትክክል አይደሉም ነው የሚሉት ኮሚሽነር አዲሱ። የኮሚሽነሩ መግለጫ የተከታተለው እስክንድር ፍሬው ነው፣ ተከታዩን ልኳል።
በቅርቡና ከዚያም ቀደም ሲል በሞያሌ የተካሄደው እንግዲያ እንደዚሁም በቤንሻንጉል ጉሙዝ የተከሰተውን የዜጎች መፈናቀል ያጣራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የምርመራው ውጤት ተጠያቂነትን ማረጋገጥ አለበት ሲሉ ኮሚሽነሩ ዶክተር አዲሱ ገብረእግዚአብሔር ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት ይወግናል በሚል የሚነሱ የገለልተኝነት ጥያቄዎችም ትክክል አይደሉም ባይ ናቸው ኮሚሽነሩ። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረእግዚአብሔር ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናው ቱ ዘ ፉል ስቶሪ።
የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረእግዚአብሔር ዛሬ ለጋዜጠኞች የሰጡት መግለጫ በልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ የሰጡበት ነው። በሞያሌ ከተማና አካባቢው የቀጠለው አለመረጋጋትና የጠፋው የሰው ህይወት ደግሞ ከተነሱ ጥያቄዎች መካከል ይጠቀሳል። ከወራት በፊት የመከላከያ ሰራዊት አባላት በወሰዱት እርምጃ ንጹሃን ዜጎች ተገለዋል። ሰሞኑን የተፈጠረው ሁኔታም እንደዚሁ ለንጹሃን ዜጎች ህይወት መጥፋት ምክንያት ሆኗል። ስለዚህ የተጠየቁት ኮሚሽነሩ ጉዳዩ እየተጣራ መሆኑን አብራርተዋል።
ጥቃት ተፈጽሟል እንደተባለው ስለተከለ ነው ዜጎችም ተጎድተዋል። መርማሪዎቻችን በአሁኑ ሰዓት ከሳምንት በላይ እዛ ይገኛሉ። ሪፖርታቸውንም ይዘውልን ይመጣሉ። እንግዲህ ምናልባት ከምርመራ ውጤቱ በፊት ይሄ ነው የምለው ባይኖርም፣ ነገር ግን የምርመራው ሪፖርት ግን ተጠያቂነት ማረጋገጥ አለበት የሚለው የኮሚሽኑ እምነት ነው። ተጠያቂነት የምንለው የቃላት ጨዋታ አይደለም፣ ወይም ደግሞ ፖለቲካል ዲክለሬሽን አይደለም፣ የፖለቲካ እወጃ አይደለም። ተጠያቂነት መረጋገጥ ለራሳችን እንደ ሀገር በሰላም እንድንኖር ፍትህን ያረጋገጠ ሰላም እንዲኖረን ከማድረግ አኳያ ትልቅ ሚና አለው የሚል ነው በእኛ እንደ ኮሚሽን የሚወሰደው።
የኮሚሽኑ መርማሪዎች የሚያጣሩት ቀደም ሲል በመከላከያ ሰራዊት አባላት የተፈጸመው እንግዲያ ጭምር መሆኑን ዶክተር አዲሱ በተለይ ለአሜሪካ ድምጽ አስረድተዋል።
የኮሚሽኑ መርማሪዎች ሁለቱንም ነው እያጣሩ ያሉት። የአንደኛውን እንግዲህ ድርጊት እያጣራን ባለንበት ሰዓት ላይ ነው ሁለተኛውን ድርጊት በዚያው ተከታትሎ የተከሰተው። ስለዚህ ሪፖርቶቹ ሁለቱም ተከታትለው እንዲመጡ በአሁኑ ሰዓት መርማሪዎቻችን እዛው ፊልድ ላይ ይገኛሉ። ጨርሶ ሲያመጡልን በቀጥታ ለምክር ቤትም የሚቀርብ ነው። ካልሆነ ደግሞ ኮሚሽኑ ይፋዊ የሆነ መግለጫ ይሰጥበታል።
ኮማንድ ፖስቱ ቀደም ሲል በሰጠው መግለጫ ላይ ያንን የፈጸሙ የመከላከያ ሰራዊት አባላት በቁጥጥር ስር መዋላቸውን፣ ስጥ መፍታታቸውን ለፍርድም እንደሚቀርቡ ጠቅሶ ነበር። ይህ ከእናንተ ምርመራ እንዴት ነው የሚታረቀው? እንዴት ነው የምታስታረቁት? ሁለት አካላት
መንስኤውን መለየት መቻል አለብን። ድርጊቱ የፈጸሙት መከላከያ ሚኒስትር የራሱ የሆነ እርምጃ ወስደዋል። ያ ጥሩ ነው። ግን የዚሁ ድርጊት መሰረታዊ መንስኤ ምን ነበረ? አባባሽ ጉዳዮችስ ምን ነበሩ? የተጣሰውስ የሰብአዊ መብት ጥሰት የትኛው ጥሰት ነው የሚሉ ዘገባ የግድ መሰራት አለበት። ምክንያቱም የኮሚሽኑ ምርመራ በስሜታዊነት ግብታዊነት ሶሻል ሚዲያ ላይ ስለተነገረ አንዱ ሚዲያ ላይ ስላራገበው ወይ ስለተናገረው አይደለም። ትክክለኛ የራሳችን የሆነ የምርመራ ስልትና ዘዴ ስላለን በሱ ተከትለን ነው ምርመራችን የምንሰራው እና መሰረታዊ መንስኤውን መለየት መቻል አለብን። የተጣሰውንም መብት መለየት መቻል ስላለብን
ሙያል ያልን እንጂ ዶክተር አዲሱ ባለፉት ሁለት ዓመታት በነበረው አለመረጋጋት በተለያዩ ቦታዎች የተፈጸሙ የሰብአዊ መብት ጥሰቶችም አሉ፣ ግድያዎችን ጨምሮ ክትትል ስናደርግ ቆይተናል፣ ሪፖርቶች አዘጋጅተናል የሚሉ ማብራሪያዎች ሰጥተዋል። ቀደም ሲል በትክክል አንድ ሁለት ሶስት ብለው እንደአይነት ሰዎች ተጠያቂ አድርገናል ብላችሁ የምትናገሩት አለ በኮሚሽኑ?
ለምሳሌ የጌዲዮ ዞን ሙሉ አስተዳደር ተጠያቂ ሆኗል። በአማራ ክልል ላይ አንዳንድ ቦታዎች ላይ ጥቃት የፈጸሙትንም ተጠያቂ ሆኗል። በኦሮሚያ ክልል ጥቃት የፈጸሙት ፖሊሶች ተጠያቂ እንዲሆኑ ተደርጓል። ይህንን ተጠያቂነትን ከማረጋገጥ አኳያ እየተወሰደ ያለው እርምጃ ኮሚሽኑ በአዎንታዊ መልኩ ይረዳዋል። ነገር ግን ሙሉ በሙሉ ነው ወይ ተጠያቂ የተደረጉት የሚለው ግን የክትትል ሪፖርታችን ያንን አያሳይም። ስለዚህ በሚቀጥለው ክትትል ሪፖርታችን ተጠያቂ እንዲሆኑ ምክረ ሐሳብ ሰጥተናልና ሆነን ከሆነ ያንኑ ደግሞ በሚቀጥለው ሪፖርታችን እንመለከተዋለን ማለት ነው።
መቼ የሚቀርብ ነው ይሄ ሪፖርት? የደና እየተጠናቀረ ያለ ነው ወይስ አልቆ
ያለቀ ሪፖርት አለ? ያላለቀ ሪፖርትም አለ። ምክንያቱም ክትትል ማለት አንድ ጊዜ ተከናውኖ የሚያበቃ አይደለም። በየጊዜው መከናወኑን መከታተል ያስፈልጋል።
በቤንሻንጉል ጉሙዝ ክልል ነዋሪ በነበሩ የአማራ ክልል ተወላጆች ላይ በተፈጸመው የሰብአዊ መብት ጥሰት በርካቶች ቀያቸውን ለቀው መሄዳቸው ከሰሞኑ ዘገባዎች አንዱ ነው። ቤት ንብረታቸውን ትተው በባህር ዳር ከተማ ተጠልለው የሚገኙት እነዚህ ተፈናቃዮች ጉዳይ በኮሚሽኑ እየተጣሩ ካሉት መካከል መሆኑን ዶክተር አዲሱ ጠቅሰዋል። በተለያዩ ማረሚያ ቤቶች የሚፈጸሙ ኢሰብአዊ አያያዞችና የማሰቃየት ተግባራትም ለኮሚሽነሩ በጥያቄነት ከተነሱት መካከል ነው። ከዚህ አንጻር በፍርድ ቤት ውሎች የቀረቡ አቤቱታዎችና ሌሎች መረጃዎች ያደባባይ ምስጢር ሆነው ቆይተዋል። በቅርቡ የተለቀቁትን ጨምሮ ታዋቂ የፖለቲካ ሰዎች፣ ጋዜጠኞችና ሌሎች የቀድሞ ታሳሪዎች እነዚህን የማሰቃየት ተግባራት በተለያየ ጊዜ ለመገናኛ ብዙሃን ይፋ አድርገዋል። ኮሚሽኑ እነዚህን መረጃዎች እንዴት እንደሚመለከታቸው ማጣራትም እያካሄደ እንደሆነ ዶክተር አዲሱን ጠይቄያለሁ። ተከታዩን ነው መለሰው።
ክትትል አንድ ጊዜ ብቻ የሚደረግ ሳይሆን አመና ክትትል ሪፖርት አዘጋጅተናል። ዘንድሮም ደግሞ የተፈጸመውን እንግዲህ ጨምረን የምናየው ይሆናል ማለት ነው።
የመጨረሻ ጊዜ ነበር አንድ ቀደም ሲል የጥያቄና መልስ የሰጡበት ላንሳ። በማረሚያ ቤቶች ውስጥ የነበሩ ታዋቂ ፖለቲከኞች፣ ጋዜጠኞች በተለይ ከኢሰብአዊነት ከሞላበት አያያዝ ጋር በተያያዘ በተለያዩ ጊዜ የሚሰጧቸው መግለጫዎች አሉ። በሚዲያ ቀርበው የሚናገሯቸው የማሰቃየት ተግባራትን ጨምሮ እነዛን እናንተ በተለያዩ መገናኛ ብዙሃን ስትከታተሉ በትክክል እነዚህ ነገሮች ተፈጽመዋል ወይ ብላችሁ እነዚህን አካላት ለማነጋገር የሞከራችሁባቸው አጋጣሚዎች፣ ሰዎችን ጥያቄ ያደረጋችሁባቸው ሁኔታዎች አሉ ወይ? ዶክተር አዲሱ
አሁን ለምሳሌ ባደረግነው የክትትል ሪፖርታችን ላይ ኢሰብአዊ የሆነ አያያዝ ድርጊት የፈጸሙ አካላትን የክትትል ሪፖርታችን ውስጥ አካተናል። ኢሰብአዊ ድርጊት የምንለው በተለያየ መልኩ ይገለጻል። ከሚቀርቡ አገልግሎቶችም ጭምር ማለት ነው። ኢሰብአዊ ድርጊት ደግሞ በሕጋችን የተከለከለ ነው። የኛ የምርመራና የክትትል ሪፖርትም ተጠያቂነትን ሊያረጋግጥ በሚችል መልኩ ነው አሁን ለሕዝብ ተወካዮች ምክር ቤት ያቀረብነው። ምክንያቱም ማንም ከሕግ በላይ አይደለም። ማንኛውም አይነት እስረኛ የተለያየ ስያሜ ይሰጠው ሰብአዊ ክብሩን በያዘ መልኩ ሊያዝ ይገባዋል ነው። ያ የሚለው ሕገ መንግስታችን ነው። ያ የሚለው የሰብአዊ መብት ድንጋጌ ሰነዶቻችን ናቸው። ከዚህ ውጪ የተገኘ አካል ግን ተጠያቂ መሆን አለበት የሚል የኮሚሽኑ እምነት ነው።
መቼ የሚቀርብ ሪፖርት ነው? አሁን የጠቀሱልኝ ሪፖርት ከዚህ በተለይ ከማሰቃየት ተግባር ጋር ከኢሰብአዊ አያያዝ ጋር በተያያዘ ያሉት
ቀኑ ይሄ ነው ማለት አልችልም። ምክንያቱም ምክር ቤት ነው የሚወስነው።
ምክር ቤቱ ተልኳል።
ምክር ቤቱ ግን ቀኑ ወስኖ በሚሰጠን ጊዜ እኛ ዝግጁ ነን እሱን ለማቅረብ ማለት ነው።
መቼ የተጠናቀቀው ምክር ቤት ነው?
እንግዲህ የመጀመሪያው ዙር ሪፖርታችን ወደ ጥር አካባቢ አልቋል። ሁለተኛው ደግሞ ከዛ የጨመርነው ነገር አለ ወደ የካቲት አካባቢ ያለቃል። ስለዚህ እነዚህ ሪፖርቶች ሁሉንም ወደ ምክር ቤት እናቀርባቸዋለን ማለት ነው።
በኢትዮጵያ ሰብአዊ መብት ኮሚሽን ላይ ከሚቀርቡት ወቀሳዎች አንዱ ገለልተኛ አይደለም የሚለው ነው። ለመንግስት ይወግናል፣ በአገሪቱ የሚፈጸሙ የመብት ጥሰቶችንም አያጋልጥም በሚል በቅርቡ በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት የሰብአዊ መብት ኮሚሽነር ዘይድ ራአድ አልሁሴን በጉብኝታቸው ማጠቃለያ ባወጡት መግለጫ ተመሳሳይ ሀሳብ አንጸባርቀዋል። የኢትዮጵያ ሰብአዊ መብት ኮሚሽን ሙሉ በሙሉ ገለልተኛ እንዲሆን የበለጠ ጥረት መደረግ አለበት ነበር ያሉት። ይህንን አስተያየት በመጥቀስ ጭምር ስለ ገለልተኝነቱ የጠየኳቸው የዶክተር አዲሱ ምላሽ ተከታዩ ነው።
እነዚህ ሁሉ ስራዎች ተጠያቂነትን የሚያስከትል የህግ የበላይነት መረጋገጥን እውን የሚያደርግ ስራ እየሰራ ያለው ገለልተኛ በመሆኑ ነው። ገለልተኛ ባይሆን ኑሮ ተጠያቂ እያደረግናቸው ያለነው አካላት እኮ የመንግስት አካላት ናቸው። የጸጥታ አካላት እኮ ናቸው ተጠያቂ እያደረግናቸው ያለነው። ገለልተኛ ያልሆነ ተቋም ይህን ሊያደርግ ይችላል ወይም ጥያቄ?
የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ምላሽ ከሰጡባቸው ጉዳዮች አንዱ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተው ግጭትና ያንን ተከትሎ የመጣው የዜጎች መፈናቀል ነው። ኮሚሽኑ በጉዳዩ ላይ ያደረገውን ማጣራት ያጠናቀቀው ከወራት በፊት መሆኑን ነው ዶክተር አዲሱ የጠቀሱት። ሪፖርቱ ለሕዝብ ተወካዮች ምክር ቤት የተላከውም ከሶስት ወራት በፊት መሆኑን ያመለከቱት ይህንኑ ሪፖርት ለምክር ቤቱ ለማቅረብ የሚያዝላቸውን ቀጠሮና የሚደረግላቸውን ጥሪ እየተጠባበቁ መሆኑንም አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።